የአንድነት ለዲሞክራሲና ለፍትህ ፓርቲ የቀድሞ አመራር አባሉ አቶ ሀብታሙ አያሌውና ሌሎች ተከሳሾች ጠበቆቻቸው እና አቃቤ ሕግ ሊያደርጉት የነበረው ክርክር ለሌላ ቀን ተቀጥሯል። ፌዴራሉ ይግባኝ ሰሚ ችሎት ጉዳዩን ዛሬ ያልሰማውና የቀጠረው እስረኞቹ ተሟልተው ባለመቅረባቸው እንደሆነ ነው የተነገረው። የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ተከሳሾቹ ከእስር እንዲፈቱ አስተላልፎት የነበረውን ውሳኔ መታገዱ ፍርድ ቤት የሚያቀርብ ጉዳይ ነው ተብሏል። መለስካቸው አመሃ ከአዲስ አበባ ተከታዩን ዘግቧል።
ባለፈው ህዳር 6 ቀን 2008 ዓ.ም የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት በሰጠው ትዕዛዝ መሠረት ዛሬ ሁለቱም ወገኖች ቀርበው አቃቢ ሕግ ባቀረበው አቤቱታ መሠረት ሊከራከሩ ይጠበቅ ነበረ። ይሁንና በአሁኑ ወቅት በቃሊቲ ማረሚያ ቤት የሚገኙት የቀድሞው የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺ፣ የአረናው አቶ አብርሃ ደስታና የሰማያዊው አቶ የሸዋስ አሰፋ በችሎቱ መገኘታቸው ሲረጋገጥ በቅሊንጦ ማረሚያ ቤት የሚገኙት የቀድሞው አንድነት አመራር አባል አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በችሎት እንዳልቀረቡ ታውቋል። ፍርድ ቤቱ እነዚህ እስረኞች ለምን እንዳልቀረቡም የማረሚያ ቤቱን ተወካይ ጠይቆ የፍርድ ቤት ትዕዛዝ እንዳልደረሰው አስታውቋል። ፍርድ ቤቱ ለመጪው 18 ቀን 2000 ዓ.ም እስረኞቹ ተሟልተው እንዲቀርቡ ትዕዛዝ ሰጥቶ ትዕዛዙንም ለሁለቱም ማረሚያ ቤቶች እንደሚጽፍ ተናግሯል። የቀረቡት እስረኞች አቤቱታ ለማቅረብ ቢጠይቁም አቤቱታ እንደማይሰማ ፍርድ ቤቱ አሳውቋል። በሌላ በኩል ደግሞ ነሐሴ 14 ቀን 2007 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታ፣ አቶ የሸዋስ አሰፋና አቶ አብርሃም ሰለሞን አቃቤ ሕግ በመሠረተባቸው የሽብር ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው፣ በተለይም አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ ከእስር እንዲፈቱ ትእዛዝ ሰጡ እንደነበረ አይዘነጋም። ይሁንና በነጋታው ነሐሴ 15 ቀን አቃቢ ሕግ ለጠቅላይ ፍርድ ቤት ይግባኝ ብሎ ውሳኔውን አሳግዷል። የእነ አቶ ሀብታሙ አያሌው ጠበቃ አቶ አምሃ መኮንን ይህን እግድ በመቃወም ለጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤት ብለው ነበረ። ሂደቱን በዝርዝር አስረድተውኛል።
በእኛ በኩል አንደኛ ስነ ስርዓት ሕጉ አንቀጽ 188 በተሳሳተ መንገድ ነው ጠቅላይ ፍርድ ቤቱ የተረጎመው። አቃቤ ሕግ ቢያቀርበው ይግባኝ መነሻ የስር ፍርድ ቤት ውሳኔን እንዲያግድ ሕጉ አይፈቅድም የሚል ነው። ሁለተኛ ደግሞ ፍርድ ቤቱ ይህንን እግድ ሲሰጥ የስር ፍርድ ቤትን ውሳኔ እንኳን አልተመለከተም። ምክንያቱም አቃቤ ሕግ ራሱ ክሱን ሲያቀርብ የስር ፍርድ ቤት ውሳኔን ጠይቀን ስለዘገየብን ይግባኙን ያቀረብ ነው የግልባጩ በሌለበት ነው እና ፍርድ ቤቱ መዝገቡን አስቀርቦ ይልን እያለ ነው ፍርድ ቤቱ የአቃቤ ሕግን ማመልከቻ ብቻ በመመልከት እግዱን የሰጠው። ስለዚህ በእኛ በኩል ይህ የጠቅላይ ፍርድ ቤቱ የእግድ ውሳኔ ህግንም መሰረታዊ የዳኝነት አሰራር መርህንም የጣሰ ነው በሚል ነው ይግባኝ ያቀረብ ነው የሰበር አቤታ ያቀረብ ነው። የሰበር አቤታችንን የሰማው የሰበር ሰሚ ችሎት ጉዳዩ ያስቀርባል፣ በእርግጥም የታገደበት አግባብ መመርመር አለበት ብሎ አቃቤ ሕግ መልስ እንዲሰጥ አዟል። እኛም መልስ እንድንሰጥ ታዘን ይሄ በጽሁፍ ያደረግነውን ክርክር ጨርሰናል። መልስ ሰጥቷል አቃቤ ሕግ፣ እኛም የመልስ መልስ ሰጥተናል። ለውሳኔ በዚህ ጉዳይ ላይ ለህዳር 22 ተቀጥሮ ነበረ። ነገር ግን ፍርድ ቤቱ ያው ጉዳዩን አልተነጋገርንበትም በሚል አሁን ለታህሳስ 18 ለውሳኔ ተቀጥሮ ነው ያለው። ስለዚህ የፍርድ ቤቱ ውሳኔ እግድ የሰጠው በአግባቡ ነው ወይም ደግሞ በአግባቡ አይደለም የሚል ሊሆን ይችላል። በአግባቡ የሚል ከሆነ ያው መልሰጮቹ ታስረው ባሉበት የይግባኛቸውን ክርክር ይቀጥላሉ። በአግባቡ አይደለም የሚል ከሆነ ደግሞ መልሰጮች ከእስር ተፈተው ክርክራቸውን በውጭ ሆነው ያካሂዳሉ ማለት ነው።
አቶ አምሃ መኮንንን ሰበር ሰሚ ችሎት በዚህ ጉዳይ ላይ የሚሰጠው ብይን ለሀገሪቱ የፍትህ ስርዓት የሚሰጠውን ትርጉም እንዲያብራሩልኝ ጠይቄያቸው ነበረ።
ጥያቄው ወይም ክርክሩ አጭር ነው፣ ግን በጣም መሰረታዊ ነው። ፍርድ ቤቱ እንግዲህ እግዱ የተሳሳተ ነው ወይም እንደ እኛ ባቀረብነው ጥያቄ መሰረት የስነ ስርዓት ህጉንም በአግባቡ ያልተተረጎመበት ነው፣ መሰረታዊ ዳኝነት አሰራርንም የሚጥስ ነው በሚል የሚወስን ከሆነ ምናልባት የስር ፍርድ ቤቶች ውሳኔ እየተከበሩ የሚቀጥሉበት ሁኔታ ሊፈጠር ይችላል። ይህም ጥሩ ነው የሚል ነገር ነው ያለኝ። አይ እግዱ የተሰጠው ህግንም መሰረት በማድረግ ነው፣ የተጣሰ ዳኝነት አሰራር የለም የሚል ከሆነ ደግሞ ምናልባት ከዚህ በኋላ የስር ፍርድ ቤቶች ውሳኔ ያው አቃቤ ይግባኝ ባለ ጊዜ ሊታገዱ የሚችሉበት ሰፊ እድል ይፈጠራል። በእኔ በኩል ይሄ በፍትህ ስርዓታችን ላይ በጎ ውጤት ይኖረዋል ብዬ አልገምትም። ስለዚህ በሁለቱም በኩል የሚሰጠው ውሳኔ በፍትህ ስርዓቱ ላይ አንድ ወሳኝ የሆነ ተጽዕኖ ይኖረዋል ብዬ ነው የምገምተው።
አራቱ ማለትም አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታና አቶ የሸዋስ አሰፋ የሶስት የተለያዩ ተቃዋሚ ፓርቲዎች አመራር አባላት የነበሩ ሲሆን አምስተኛው አቶ አብርሃም ሰለሞን የትኛውን ፓርቲ አባል ስለመሆናቸው የሚታወቅ ነገር የለም። አቃቢ ሕግ ከዓመት በፊት ከሌሎቹ አምስት ተከሳሾች ጋር በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶባቸው ሲከራከሩ መቆየታቸውና በሌሎቹ አምስት ተከሳሾች ላይ ፍርድ ቤቱ የቀረበባቸውን ክስ እንዲከላከሉ ብይን መስጠቱም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ